ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ መጋቢት 7 2011 ዓመተ ምህረት ዝግጅታችን ጀመረ። የኦሮሚያና የአዲስ አበባ ነዋሪዎችን እያወዛገበ ባለው የዋና ከተማይቱ የባለቤትነት ጥያቄ ላይ ውይይት ይዘናል።
ክልሎች ጠንካራ የሆነ መንግስት እንቅስቃሴ እያደረጉ ማዕከላዊ መንግስቱ የደከመበት ሁኔታም ምክንያቱ ይሄ ነው የሚመስለኝ። የተካረረ የብሔርተኝነት እንቅስቃሴ እየተሸነፉም እንዳይሆን ስጋት አለኝ እና ምናልባት አገሪቱ ላይ ያለው የስጋት ድባብ የመካት ድባብ በተወሰነ መልኩ የምጋራው እውነትነት ያለው እውነትነት ገጽ ያለው የአንድ የሀገር አንድነት ማይሆን አቅጣጫ የሚወስድ አይነት ከባቢ አየር ነው ያለው።
የሰማያዊ ፓርቲ ምክር ቤት የቀድሞ አባል አቶ እምላዕሉ ፍስሐ
ጊዜ ተወስዶ ይሄ የተበላሸውን ነገር አስተካክለን ሁሉም ወደ ቀልቡ መጥቶ ስልጣን ማለት ህዝብን ማገልገል ነው የሚል እውቀትና ችሎታ ያላቸው ሰዎች ወደ አደባባይ ይውጡ። አሁን አብዛኛው አስመሳዩና ልብላባዩ 27 ዓመት እንደነበረው አሁንም ይሄንን ነገር እየተቆጣጠረው እንዳይሆን መጠንቀቅ መቻል አለበት።
ሐኪምና የፖለቲካ ተንታኝ ዶክተር መንግስቱ አሰፋ ከዜናው በኋላ አገኛቸው። ፕሮዲውሰሩ ንጉሡ ታምሬ ነው። የማስተናግዳችሁ ሰሎሞን አባተ ነኝ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
እንደምን አመሻችኋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። በምዕራብ ምስራቅ ጉጂና ጌዴኦ ዞኖች በተለያዩ መጠለያ ለሚገኙ ተፈናቃዮች የሚደረገው ሰብአዊ እርዳታ በቀጣይነት እየቀረበ መሆኑን የሰላም ሚኒስቴር አስታወቀ ሲሉ የሀገር ውስጥ መገናኛ ብዙሃን ዘግበዋል። የሰላም ሚኒስትሯ ወይዘሮ ሙፈሪያት ካሚል ትላንት በሰጡት ጋዜጣዊ መግለጫ በምስራቅና ምዕራብ ጉጂ እንዲሁም በጌዴኦ ዞኖች የሚገኙ ተፈናቃዮችን በቋሚነት ለማቋቋም የኦሮሚያ ብሔራዊ ክልላዊ መንግስት፣ የደቡብ ብሔራዊ ክልላዊ መንግስትና የፌዴራል መንግስት በጋራ እየሰሩ ይገኛሉ ብለዋል። ይሁን እንጂ ለተፈናቃዮች ሰብአዊ እርዳታ በሚውሉ ምግብና ምግብ ነክ ባልሆኑ አቅርቦቶች ላይ አልፎ አልፎ ስርቆትና ንጥቂያ እንደሚፈጸም ጠቁመዋል። በተለይም በጉጂ ዞን የተደራጁ ቡድኖች እርዳታው በወቅቱ እንዳይደርስ ለግል ጥቅማቸው በማዋልና በተለያዩ የአመራር ችግሮች ሳቢያ ስርጭቱ ላይ መስተጓጎሎች እንደሚከሰቱ ገልጸዋል። ቦይንግ በሚሰራቸው 737 ማክስ አውሮፕላኖቹ ላይ የሚገጠሙ የተሻሻሉ አዲስ ሶፍትዌሮችን በሳምንትና 10 ቀናት ውስጥ እንደሚያወጣ የሚዲያ ዘገባዎች ትላንት አስታውቀዋል። ባለፈው ሰኞ ቦይንግ ባወጣው መግለጫ ግን በ737 ማክስ ጄቶች ላይ የተሻሻለው ሶፍትዌር የሚገጠመው በመጪዎቹ ሳምንታት ውስጥ ይሆናል የሚል ነበር። ፋብሪካው ላለፉት በርካታ ወራትና የላይን ኤር በረራ ቁጥር 610 መከስከስን ተከትሎ በሶፍትዌሩ ላይ ሲሰራ መቆየቱንም በመግለጫው አስረድቷል። የተገጣሚው ሶፍትዌር ዓላማም ቀድሞም ደህንነቱ አስተማማኝ የነበረውን ማክስ ጄት አውሮፕላን ይበልጥ የተሻለ ለማድረግ ነው ብሏል ቦይንግ። ይህ በእንዲህ እንዳለ ከወደቀው የኢትዮጵያ አየር መንገድ አውሮፕላን የተገኘውን ብላክ ቦክስ የተሰኘውን የበረራና ድምፅ መቆጣጠሪያ መሳሪያ የተረከቡት የፈረንሳይ መርማሪዎች ትላንት ሥራ ጀምረዋል። ምርመራውን በይፋ የሚመሩት ኢትዮጵያውያን ሲሆኑ የፈረንሳይና የዩናይትድ ስቴትስ ባለሙያዎች ያግዛሉ። ከቋቱ የሚገኝ የምርመራ ውጤት ግን በርካታ ቀናት ሊወስድ እንደሚችል ይገመታል። የአቪዬሽን መርማሪዎች በወደቀው የኢትዮጵያ አየር መንገድ አውሮፕላን ውስጥ አንድ ጄቱ እንዳይዋዥቅ የሚረዳ መሳሪያ የተለመደ ቦታውን ስቶ ማግኘታቸውን ተናግረዋል። የኢትዮጵያ አየር መንገድ በረራ ቁጥር 302 እና የላይን ኤር 610 አውሮፕላኖች አየር ላይ ከመጠን በላይ ላይና ታች ሲወጡና ሲወርዱ የሳተላይት ምስሎች ቀርጸዋል። ይህ የሚያመለክተው የሁለቱም አውሮፕላን አብራሪዎች የአውሮፕላኑን ክፉኛ መዋዠቅ ለመቆጣጠር የተቸገሩ እንደነበር ነው ተብሏል። እንዲያውም ፓይለቶቹ ችግር እንደገጠማቸው ወዲያውኑ ወደ ተነሱበት ስፍራ ለመመለስ ጠይቀው እንደነበር ተዘግቧል። በመጨረሻም ክራይስት ቸርች ኒውዚላንድ ውስጥ ለትላንቱ 49 ሰዎች ለተገደሉበት የሽብር ጥቃት ዋና ተጠርጣሪው አውስትራሊያዊው ብሬንተን ታራንት ዛሬ ፍርድ ቤት ቀርቧል። ነጭ ብሔርተኛ ነኝ የሚለው የ28 ዓመቱ ታራንት በሁለቱ መስጊዶች ላይ ባደረሰው ጥቃት ከተገደሉት 49 ሰዎች በተጨማሪ በርካቶች ቆስለዋል። ከቆሰሉት መካከለም ሁለት ኢትዮጵያውያን ይገኛሉ። ባልደረባችን ገልሞ ዳዊት በክራይስትቸርች የኢትዮጵያ ማህበረሰብ ተወካይ የሆኑትን አቶ እስክንድር አምዴን በስልክ አነጋግሮ ተከታዩን ዘገባ ከናይሮቢ አድርሶናል።
አርብ የካቲት 6 ኒውዚላንድ ክራይስትቸርች ከተማ በሁለት መስጊዶች ላይ በተፈጸመው ጥቃት ሁለት ትውልድ ኢትዮጵያውያን የመቁሰል አደጋ እንደደረሰባቸው ታውቋል። በአካባቢው የኢትዮጵያውያን ማህበረሰብ ተወካይ አቶ እስክንድር አምዴ ሁለቱም ትውልድ ኢትዮጵያውያን በሕክምና ላይ መሆናቸውን አስረድተዋል።
አንደኛው ኦፕሬሽን አድርጎ እግሩን ያጥንቱን ችግር ስለሆነ ትላንትናውኑ አድርጎ ዛሬ ጠይቀናል። ገና ነው አጥንቱ ስለሰበረ ብረት አድርገው ለመገጣጠም እየተሞከረ ነው። መነጋገርም ምንም ይላል። አንደኛው ግን ደረቱ ላይ ስለሆነ የተመታው አይሲዩ ነው ያለውና ገብተን ማየት አልቻልንም። እዛ ነበር ግን ከዶክተሮቹ እና ከነርስ እንደሰማነው ጥይቷ ትንሽ ወደ ሳምባው አካባቢ ስለሄደች ኦክሲጅን ነው ያለው። ኦፕሬሽን አሁን ስለሚጠብቀው እና አሁን እኛ ጋር ማታ ስለሆነ ሌሊቱን ይወስዳል ኦፕሬሽን።
አቶ እስክንድር የተጎጂዎቹን ማንነት ከተናገሩ በኋላ በአካባቢው የሚገኙ ትውልድ ኢትዮጵያውያንም ተጎጂዎቹን እየጠየቋቸው መሆናቸውን ነው የተናገሩት።
እግሩ ላይ እንትን የተባለው አህመድ ይባላል፣ አንደኛው ደግሞ አባስ ይባላል። ሁሉም ሙስሊም ወንድሞቻችን እዛ ነው የሚሄዱት። በሁለቱም መስጊዶች በአቅራቢያ በሚቀርበው ላይ ነው የሚሄዱት። ይሄ አሁን ብዙ ሰው የሞተበት ዋናው የሚባለው መስጊዳቸው ስለሆነ አብዛኛው ቅርብም ሩቅም ያሉት በአብዛኛው ወደዛ ነው የሚሄዱት። የኒውዚላንድ መንግስትም እየተረባረበ ነው። ሁሉም ኢትዮጵያዊ በጣም ልብ ስለሰበረ እዛው አካባቢ ሳይጠፋል ሁላችንም አለን።
እግሩን የተመታው አህመድ ባለትዳርና የልጅ አባት ሲሆን ደረቱን ተመቶ በማገገሚያ ክፍል ያለው አባስም ባለትዳር መሆኑን አቶ እስክንድር አስረድተዋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
ገልሞ ዳዊት ለዘገባው አመሰግናለሁ። አድማጮች ለሰዓቱ ያሉን ዜናዎች በዚህ ይጠናቀቃሉ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትስ በ25 ሜትር ባንድ በ1240 ኪሎ ሄርትስ በ31 ሜትር ባንድ በ9485 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ መጋቢት 7 2011 ዓመተ ምህረት ምሽት ፕሮግራም ነው። ከዚህም ከዚያም ኮሎኔል መንግስቱ ኃይለ ማርያም ይጠየቁ ለፍርድም ይቅረቡ የሚሉ በአንድ ወገን፣ የለም አይጠየቁም ለመሆኑ ጠያቂው ማን ነው የሚሉ ደግሞ በሌላው ቆመው ሙግት ገጥመዋል።
ለተባበሩት መንግስታት፣ ለአውሮፓ ማህበረሰብ ጽፈናል፣ ኔዘርላንድ ላለው ኢንተርናሽናል ክሪሚናል ኮርት ጽፈናል፣ ለአሜሪካ መንግስት ጽፈናል። እነኚህ ሁሉ ለጻፍንላቸው ትብብር አድርገውልን እኚህ ሰው ወንጀለኛ ናቸውና ሌላ ሶስተኛ ሀገርም የመታየት አማራጭ እንዳለ ነው ያቀረብን።
በዝቅተኛ ደረጃ እንኳን በጣም ባለ ያላቸው ሰዎች ይጠየቃል። ኮሎኔል መንግስቱ 17 ዓመት ሀገሪቷን ሲያስተዳድሩና ሲመሩ አጠፏቸው ጥፋቶች አይጠይቁ የሚል አርጊመንት የለኝም። በስነ ስርዓት ሊጠየቁ ይችላሉ። ግን ችግሩ ምንድን ነው? ይሄን ጥያቄ የሚያነሱ ሰዎች ራሳቸው በደም የተጨማለቁ ሰዎች፣ እሳቸውንም ሆነ አስተዳድራቸውን ወደዚህ ራስን ፕሮቴክት ወደማድረግ በደም ወደ መጨማለቅ ወደ መጥፎ ነገር ስርዓቱን ያስገቡት እነዚህ ሰዎች ናቸው። ግድያውንም የጀመሩት እነሱ ናቸው። በኢትዮጵያ ላይ ጥቁር ነጥብ የጣሉብን እነዚህ ሰው ናቸው።
የቀደሙት አቶ ነሲቡ ስብሃት፣ እርሳቸውን ተከትሎ የሰማችኋቸው ደግሞ አቶ መስፍን ከበደ ናቸው። እሰጥ አገባ ላይ ናቸው። ጠብቋቸው። አሁን ወደ መጀመሪያው ዝግጅት እንለፍ። የአዲስ አበባ ንግግር። የኦሮሚያና የአዲስ አበባ ነዋሪዎችን እያወዛገበ ባለው የዋና ከተማይቱ የባለቤትነት ጥያቄ ላይ ውይይት ይዘናል። ተወያዮቹ አሁን ሚኒሶታ የሚገኙት የሰማያዊ ፓርቲ ምክር ቤት የቀድሞ አባል አቶ እምላዕሉ ፍስሐና ከአዲስ አበባ ደግሞ የጥርስ ሐኪሙና በፖለቲካ ተንታኝነትም የሚታወቁት ዶክተር መንግሥቱ አሰፋ ናቸው። ባለፈው ሳምንት በተላለፈ የዚህ ውይይት የመጀመሪያ ክፍል ውስጥ አቶ እምላዕሉ በሰጡት አስተያየት ኢህአደግ ሥልጣን ለቆ የሽግግር መንግሥት መመስረት አለበት የሚል አቋም አንጸባርቀዋል። ዶክተር አብይ አህመድ ግን ኢህአደግን ለቀው ሽግግሩን መምራት ይችላሉ ብለዋል። ዶክተር መንግሥቱ ደግሞ የለም ኢህአደግ ራሱ ሊያሸጋግረን ይገባል ባይ ናቸው። ያወያየቻቸው ትዝታ በላቸው ነች።
አመሰግናለሁ ሰለሞን። በዚህ በሁለተኛው የውይይት ክፍል እንግዲህ ህገ መንግስቱን ተንተርሰው በያቅጣጫው የሚሰሙ የይገባኛል ጥያቄዎችን ነው የምንመለከተው። በተለይ በአዲስ አበባ ላይ የሚሰማው ውዝግብ አገሪቱን ውጥረት ውስጥ ጨምሯል። ውጥረቱን እንዴት ማርገብ ይቻላል? መፍትሄውስ ምንድነው? መጀመሪያ ዶክተር መንግስቱ።
አዲስ አበባ ጉዳይ መሰረታዊ የህገ መንግስቱ ችግር ነው። አንደኛው አንቀጽ 40 ላይ የተቀመጠው የአዲስ አበባ ጉዳይ በጣም ግራ የሚያጋባኝ ነው። አንደኛው የፌደራል መንግስቱ የመቀመጫ ከተማ ናት ይላል። ከዛ በኋላ ራሷን በራሷ የመተዳደር መብት እንደማንኛውም ክልል የተሰጣት ናት ይላል። ሶስተኛ ላይ ይቀጥልና ተጠያቂነቷ የፌደራል መንግስት ነው ይላል። በክልሎች ዘንድ እንደዚህ የሚባል ነገር የለም። አዲስ አበባን በተመለከተ ግን አዲስ አበባን ምንድን ነው የሚያደርጋት? ሌጋሊ ስናስብ ወይ ደግሞ በህግ አግባብ ስናስብ አዲስ አበባን የፌዴራል አገዛዝ ቀጠና ነው የሚያደርጋት ማለት ነው። በፌዴራል ቋንቋ ቀጠና ያደርጋታል ማለት ነው። ምንድነው እዛ ጋር ተቃርኖዎች አሉ። ራሷን በራሷ ማስተዳደር ትችላለች ይልና ሁለተኛ ደግሞ ተጠያቂነት ለፌደራል መንግስት ነው ያለው። ይሄ ችግር ያለበት ነገር ነው። ሌላ ችግሩ ደግሞ አዲስ አበባ ላይ ያለው የኦሮሚያ ልዩ ጥቅም ዝርዝር ሁኔታው እስካሁን ድረስም በህግ ይወጣል የተባለው አልወጣም። ስለዚህ ብዙ ክፍተት ለብዙ የህግ ትርጉሞች ክፍት ስለሆነ እዛ ጋር ብዙ ማሳየት መስጠት አልፈልግም። በአጠቃላይ ግን አዲስ አበባ ስትመረትበት የነበረው ሁኔታ ትክክል ነው የሚል እምነት የለኝም። ምንድን ነው አዲስ አበባ ሲሰፋም የእቅድ ችግር ነበረበት። በልማትም ይሁን በየትኛውም መልክ አዲስ አበባ ስትሰፋ ችግር ነበረበት። የአዲስ አበባ ድንበር ወይ ደግሞ እንግዲህ በኦሮሚያና በአዲስ አበባ መካከል እንደ ዲስትሪክት ከታሰበ እንደ ፌዴራል አስተዳደር ግዛት የምትታሰብ ከሆነ ድንበር መኖር ነበረበት ወይ ደግሞ ምስል መኖር ነበረበት። እስካሁን ግን አልተቀመጠም። እጥፍ አድጎ እዛ ላይ ደርሰዋል። በአጠቃላይ ግን እኔ ብጠይቅ አዲስ አበባ የሁሉም የኢትዮጵያ ህዝቦች ከተማ፣ ግን እዛ ጋር አካባቢ የሚኖሩ ሰዎች ግን በምንም አይነት መልኩ ከተማ ስትሰፋ ሚሆን ከተማዋ እልማትም ስትል ቆሻሻ ስታስወግድ በፍጹም እነዚህ ሰዎች ግን ሊጎዱ አይገባም። ለዚህ ልዩ ጥቅም አያስፈልግም። መብት ነው አለመጎዳት። አለመፈናቀል መብት እንጂ ልዩ ጥቅም አይደለም። አሻሚ ቋንቋ ነው ሲጀመር ልዩ ጥቅም ማለት ነው። እነዛ ሰዎች ቆሻሻ እላያቸው ላይ ሲደፋ ወይ ደግሞ ከከተማ ሲፈናቀሉ ይሄ በዚህ አለመፈናቀላቸው አስተዳደራዊም ይሁን ኢኮኖሚያዊ ይሁን ፖለቲካዊ ይሁን ባህላዊ ይሁን በደል እንዳይደርስባቸው ማድረግ ህገ መንግስቱ ይሄንን እንደ መብታቸው እንደ መሰረታዊ መብታቸው እንጂ እንደ ልዩ ጥቅም ማስቀመጥ አልነበረበትም የሚል እምነት አለኝ። የኦሮሚያን ልዩ ጥቅምና ባለቤትነት ጥያቄም የከበደ ፖለቲካዊ ክብደት የሚሰጠው ነገር ቢኖር የአካባቢ ገበሬዎች መፈናቀል ነው። ሲፈናቀሉ ነው የኖሩት። አዲስ አበባ ከ1991 በአውሮፓውያን አቆጣጠር በኋላ እንግዲህ እስካሁን ድረስ ስትሰፋ ነው የኖረችው። ከ95 ነው ጀምሮ የወጣ ህገ መንግስቱ ደግሞ እስካሁን ድረስ ምንም አይነት የህግ ትርጉም ያልተሰጠውን የህገ መንግስት አንቀጽ አስቀምጧል። አሻሚ የሆነ ትርጉም ያለው ማለት ነው። በአጠቃላይ ግን የአዲስ አበባ ጉዳይ ይህን ያህል ህዝብንም ያባላ ያጣላ ለዚህ አይነት ፖለቲካ ትርኩሳት ሊያደርስ ይገባል የሚል እምነት የለኝም። ምክንያቱም አዲስ አበባ የኢኮኖሚ ማዕከል ናት፣ የአፍሪካ ማዕከል ናት፣ የዓለም ዲፕሎማሲ ተቋማት ማዕከል ናት፣ የሁላችንም የኢትዮጵያ አሻራ ያለባት የአንድነታችን ከተማ ናት። የአዲስ አበባ ጉዳይ በእንደዚህ አይነት ሁኔታ ይገባኛል ጥያቄ የተካረረ ፖለቲካ ጉዳይ ውስጥ መግባት አስፈላጊውም የዜጎችን ሰላምና ደህንነት የማረጋገጡን ሁኔታ ይህን ሽግግር በዚህ ሰዓት በተለይ በዚህ ሰዓት ይሄ ጉዳይ መነሳቱ እጅግ በጣም አላስፈላጊ ሀገሪቱን ለሌላ ቀውስ ሊጋብዝ የሚችል ነገር አድርጌ ነው የምወስደው።
እሺ፣ በጣም አመሰግናለሁ ዶክተር መንግስቱ አሰፋ። ከዶክተር መንግስቱ የተለየ አመለካከት ካሉት አቶ ምላሉ የሚያክሉት ካለ
የተለየ ሀሳብ ያለኝ ህገ መንግስቱ ላይ እነዚህ በተለይ በሰብአዊ መብቶች ጉዳይ በጣም ጥሩ ጎኖች አሉ የሚባለውን ያህል እውነት ነው። ተንኮልና ሸፍጥ ህገ መንግስቱ ላይ አለበት እና ህገ መንግስቱ መቀየር አለበት ከሚባልባቸው ነጥቦች አንዱ ይሄ የአዲስ አበባ ጉዳይ ነው። አቶ መለስ በስልጣን ዘመናቸው ላይ የአዲስ አበባ ህዝብ ስላልተቀበላቸው ከሌላ ጋር ለማጣላት የሆነ ነገር ፖለቲከኞች ቆምረውት የሄዱት ተንኮልና ሸፍጥ ነው። የህግ ጉዳይም አይደለም፣ እንደ ባለሙያም የሚወራበት አይደለም። በትክክል እንነጋገር ከተባለ ተንኮልና ሸፍጥ ያለበት ነው። እኔ ወደ አዲስ አበባ ልምጣ። አዲስ አበባ ከ27 ዓመት በፊት ኢህአዴግ ሲቆጣጠራት የነበረው ማህበረሰብ ወይንም ነዋሪው ተመችቶት ኖሮ ተስፋፍቶ አይደለም። የአዲስ አበባ መስፋፋት ከሁሉም የኢትዮጵያ ግዛቶች የነበሩ
በትክክል በላባቸው ሰርተው ደክመው የጣሩ ትንሽ ቀሪ ስትኖራቸው አዲስ አበባ ላይ ቤት መኖር ንብረት ማፍራት እንደ የኔነት ስሜት ይፈጠር ነበር። አንድ ሁለተኛ በደንብ መጤን ያለበት ነገር በስርዓት ውስጥ ያሉ ሰው በየክልሉ ባለስልጣን ሲሆኑ ሲዘርፉና ሲመዘብሩ ከየት አመጣቸው እንዳይባሉ ንብረታቸውን የሚያፈሱት አዲስ አበባ ላይ ነበር። ከሁሉም ክልል የአዲስ አበባ መስፋፋት የዚህ ሁሉ ጥርቅም ውጤት ነው። አንድ ይሄ ደግሞ ኦህዴድንም ከኦሮሚያ ባለስልጣናትንም ይጨምራል። አንዱ ይሄ ነው። ሁለተኛ እኔ የአዲስ አበባ መስፋፋት በትክክል እውነት እንነጋገር ከተባለ አዲስ አበባ ስትስፋፋ በአዲስ አበባ ዙሪያ ያሉ ገበሬዎች ኦሮሞዎችን መፍትሄ እናበጅላቸው እውነት እንነጋገር ከተባለ የአምስት ባለሙያ ሰው የሁለት ቀን ስራ ነው። ለምንድን ነው ፖለቲሳይዝ የሚሆነው? ሁልጊዜ እነዚህን ሰዎች መፍትሄ ሳንሰጥ ፖለቲካሊ የምናደርገው ሌላ ኢንተረስት ከሌለም በስተቀር
ግልጽ አይደለም። እዚህ ላይ ቢያብራሩልኝ። ምን
አዲስ አበባ ስትስፋፋ በአዲስ አበባ በመስፋፋቷ ምክንያት የተፈናቀሉ ገበሬዎች አሉ። እነዚህን ገበሬዎች ግን ለመልሶ ለማቋቋም ይህን ያህል ትልቅ ኢሹ መሆን አይገባውም። በተወሰነ በጀት እነዚህን ገበሬዎች አቋቁሞ ኑሯቸውን መለወጥ ይቻላል። አዲስ አበባ 60% ነው የሀገሪቱ ኢኮኖሚ ራን የምታደርገው። ሁሌ ግን በእነሱ ስም የሚሰራ ፖለቲካ አለ። እነሱንም ወይ አላቋቋምናቸውም በእነሱ ስም ግን እያደረገን የሚሰራ ፖለቲካ አለ። እኔ የሚታየኝ ነገር ምንድን ነው? ያገነገነ ኤክስትሪሚስት የሆነ ሽፍን የሆነ በሶስትዮሽ መጫወት የሚፈልጋለ በኦሮሚያ ክልልም ውስጥ ስር ሰዶ በአዲስ አበባ አስተዳደርም ውስጥ ስር ሰዶ በማዕከላዊ መንግስቱም ውስጥ ስር ሰዶ አዲስ አበባን የኔ ነች ብሎ ለአንድ ብሔር ብቻ ጠቅሎ የሚሰጥ መውሰድ የሚፈልግ ኃይል አለ። ይሄ ደግሞ ሊሆን አይችልም። የሁላችንም ከተማ ነች። ሁሉም ኢትዮጵያዊ ይጠቅሙበታል። ስለዚህ የእከሌ ብቻ ተብሎ ጥያቄ ውስጥ ሊገባም አይችልም።
በዚህ ላይ ከዶክተር መንግስቱ ጋራ ሐሳባችሁ አንድ ነው። አዲስ አበባ የሁሉ ኢትዮጵያዊ ብቻ ሳትሆን የአፍሪካ መናኸሪያ፣ የዓለም አቀፍ የሆነች ከተማ ናት በሚለው ሁሉም የሚስማማ ነው። እስቲ ወደ መፍትሄ ሐሳብ እንሂድ። አሁን ሰሞኑን ከፍተኛው ውጥረት አለ። ጠቅላይ ሚኒስትር አብይ አህመድና ቲም ለማ የተባለው ከ አማራ ዲሞክራሲያዊ ፓርቲ ጋራ በአጋርነት ቆመው ኢትዮጵያን እናሸጋግራለን ሲሉ በጣም ብዙ ሰው ነበረ በኢትዮጵያ የለውጥ ሁኔታ ተስፋ የሰነቀው። አሁን ሰሞኑን ያለው ሁኔታ ግን ጥርጣሬና መከፋት እንዲሁም የእርስ በርስ ጦርነት ስጋት አለ። ከዚህ ውስጥ እንዴት ነው የምንወጣው?
በአጠቃላይ ትልቁን ምስል ብንመለከት አሁን ያለው ባለፉት 10 ወራት የነበረው ነው። እውነት ነው የአማራ ዴሞክራሲ ፓርቲና የኦሮሞ ዴሞክራቲክ ፓርቲ ስልታዊ ትብብራቸው ነበረ ኢትዮጵያ ከዛኛው አይነት ስርዓት አሁን ወዳለችው ስርዓት ያሸጋገራት ማለት ነው። ብዙ ሰዎች ይህን በጣም በብዙ ጥሩ ምርታ ተቀብለው ነበረ፣ በብዙ ደስታ ተቀብለውታል። እና እኔ በአጠቃላይ ምንድን ነው የማየው፣ ይሄ በተለይ ባለፉት 6 ወራት በዚህ ሁለቱ ፓርቲዎች ላይ ይሄ ጫና በሁለቱ በኦሮሚያ በኩልም በአማራ በኩልም ያለው የብሔርተኝነት ሁኔታ እየከረረ ስለመጣ በፓርቲዎቹ ላይ ተጽዕኖ አሳድሯል የሚል እምነት አለኝ። የተካረረ የፖለቲካ ስልት የሚያስራምዱ ባለሚዲያዎች፣ በጣም ብዙ ተከታይ ያላቸው የሶሻል ሚዲያ ጸሐፊያን፣ የፓርቲ መሪ የሆኑ ሰዎች፣ በጣም ተጽዕኖ ፈጣሪ የሆኑ ሰዎች እነዚህን ሁለት ፓርቲዎች ጫና አሳድረውባቸዋል የሚል እምነት አለኝ። ይሄ ነገር ደግሞ እንደሚታወቀው የኦሮሞና የአማራ ብሔርተኝነት በተወሰነ መልኩ መቃቃር ነገሮች አሉት። ታሪካዊ ነው ይሄ። ወደ አንድነት እናምጣው ከተባለ ሁለቱ በኩል ያሉ የብሔርተኛ እንቅስቃሴዎች ጋብ ብለው በሀገር አንድነት ላይ መስራት ሲገባቸው በእነሱ ተጽዕኖ ስር ወድቋል የምናለኝ እና በሀገር አንድነት ላይ መስራት ሲገባቸው በሁለቱ በኩል እነዚህ ሀገርን በኦሮሚያና በአማራ በኩል ሀገርን እየሮ ያሉ እነዚህ ሁለት አክራሪ የብሔርተኝነት እንቅስቃሴ በእነሱ ተጽዕኖ ስር ወድቋል የምናለኝ እና እነዚህ ቅድም እንደተናገርኩት የኦሮሞና የአማራ ብሔርተኝነት እንቅስቃሴ በተወሰነ መልኩ የሚጋጩ ፊርሞችን የያዙ የብሔርተኝነት እንቅስቃሴዎች ናቸው። ከዛ የተነሳ አንዳንድ አቋሞች እየረዙ ነው። እንግዲህ ሁለቱም በኩል መግለጫ እየወጣ ነው፣ አዲስ አበባን በተመለከተ እንዲሁም ደግሞ የሚፈናቀሉ ሰዎችን በተመለከተ ማለት ነው። ተስፋቸው ወድቋል። ክልሎች ጠንካራ የሆነ መንግስት እንቅስቃሴ ያረጉ ማከላይ መንግስቱ እንደተከበበት ሁኔታ ምክንያቱ ይሄ ነው ይመስለኝ ነው። የተካረረ የድርጅት እንቅስቃሴ እየሸነፉ ምን ባይሆን ስጋት አለምና ምናልባት አገሪቱ ላይ ያለው የስጋት ድባብ የመካት ድባብ በተወሰነ መልኩ ምጋራው እነከነት ያለው እነከነት ደስ ያለው ያንድ ያገር አንድነት ማይሆን አብታጫ የሚወት አይነት ተባባ ያየርን ያለውና በሌላ በኩል ማያችግር ነው ዲሞክራሲያዊ የሆነ ውይይትን የማመቻቸት ወይ ደግሞ ኮምፕሮማይዝ እንዳለው ማለት ነው። የማመቻቸት ፖለቲካ ያለምንም ሰዎች በመሆናችን ሁልጊዜ የሚታየን ነገር ቢሆን ሸፍክ ነው። ትላንት ምንም ሳይሰራ ዶክተር አብይ አህመድ እንግዲህ ለአንድነት በሰበኩን ጊዜ ምንም ሳንሻገር አሻጋሪ ሙሴያችን አለ ነው ያን ያህል የተጣ ነገር ከመግለጽ ባለፈ ያን ያህል የተጣ ነገር ባለበት ጊዜ ደግሞ ተናምናቸው ይሁዳ የሚያደርግ አይነት የፖለቲካ ነጋዴዎች የበዙበት ሁኔታ ነው። እነሱ ሰዎች ደግሞ በማህበራዊ ሚዲያና በአደጃቸው ባላቸው ሚዲያ እና ስለዚህ ከተፈራቸው ተጽዕኖ እነዚህ ህዝቦች ወደማይሆን አቅጣጫ እንዳይመሯቸው ፈራሉ። ወደማይሆን የስጋት ከመጠን በላይ የፍራት ስጋት ውስጥ እንዳይከቱ ተፈራሉ። በአጠቃላይ ግን በሁለቱ ክልሎች በኩል ያለው የሁለቱ መንግስት የሚመሩ ፓርቲዎች በብሔራዊ እንቅስቃሴ ፖለቲካ አራማጆች ተጽዕኖ ስር እንደወደቁ ግን የሚታየኝ ሁኔታ ነው።
አመሰግናለሁ ዶክተር መንግስቱ። አቶ እምላሉ የተወሰነ ሰው ነው የሚከታተላቸው በሚል ነው ጽናት በእያንዳንዱ ሰው ላይ የሚኖረው እንጂ ማህበራዊ ሚዲያ ላይ ያለውን ዶክተር መንግስቱ የጠቀሱት እጅግ የከፋ መካረር ሚዛናዊ ሆነን እንይ ከተባለ በሁለቱም አንጻር ማዕከላዊ መንግስቱን ወይንም የጠቅላይ ሚኒስትር አብይ አህመድን መንግስት እንደውም በመጫን የፖለቲካ አክቲቪስት ወይንም የፖለቲካ አቀንቃኞች ነን የሚሉ ሰዎች ድምጽ ነው ጎልቶ ወጣቱን አቅጣጫ እየሰጠ ያለው። ለሀገሪቱ አንድነት ለፖለቲካ ጉዳዮች አለመካረርና ለሰላም መስፈን ቴዮኒስቶን እስቲ
ከባድ የሚሆነው እነዚህ ሰዎች ትላንትና ኢትዮጵያ ከኦሮሚያ ተውጣ ያሉ መፈክር ሲያደርጉ የነበሩ ሰዎች ናቸው። አሁን በጣም ተጽዕኖ ፈጣሪ የሆኑ የመጡትና እኔ አንዳንዴ የሚጨንቀኝም አዲስ አበባ የሁሉም ኢትዮጵያዊ ነች ብለን ስንል አይ አዲስ አበባ ለኛ ተገባናለች ሲሉን እንዴ ኢትዮጵያ አሁንም መልሰው ኢትዮጵያ ከኦሮሚያ ተውጣ ያሉ ነው ጥያቄ አንዳንዴ ይመጣብኛል ሳላስበው። በስምን እንነጋገር ከተባለ ጀዋር መሐመድ ነው እኮ ኢንፍሉዌንስ ፈጣሪ ሆነው አዲስ አበባ ላይ ምንም አይነት ሰልፍ አለ ፈቃድ እየተባለ የሚደረገው ነው። በአንድ በፌስቡክ እኮ ህዝብ ያንቀሳቀሰ ያለ ጀዋር መሐመድ ነው። ስለዚህ ሪል የተለየ አጀንዳ እንዳለው ኢትስ ክሊየር በጠንቃቄ መታየት ያለበትና በደንብ መሰራት ያለበት ነገር ነው። እንነጋገር ከተባለ አንዱ ይሄ ነው። ሁለተኛ እነዚህ በክልሎች መካከል የተባለው እኔ ክልሎች መካከል የሚደረግ ግንኙነት አንዳንዴ እንደ ጎረቤትም ሀገር ያስመስሉታል። እሱን ማለት ዘመቻል አለባቸው። እኔ ወለጋም ቢሄድ ባሌም ቢሄድ አርሲም ቢሄድ አገሬ ነው። ልክ እንደ ዜጋ ወይንም እንደ አንድ ከክፍለ ሀገር ወደ ክፍለ ሀገር እንደሚሄድ ሰው ነው ፊልም ማድረግ መቻል ያለበት። ይሄንን ለዘብ ማድረግ መቻል አለበት። በትክክል የሆነ ነገር አስመረር ወሰን ይሄ ነው ወሰን ያ ነው የምንባባለው ነገር በደንብ መቆም አለበት። ትልቁ ችግር ምንድነው? ኢህአዴግ ለ27 አመት አይታመንም ነበር። በቃሉ የረጋ ስርዓት የለጋ መንግስት አልነበረም። በጉልበት ይገዛ ስለነበረ ብዙ ነገር ብዙ ስለነበረ አሁን ኦኬ እነዚህ ሰዎች ተጠልፈው ይሆን ወይ ነው ወይንስ ደሙ ነገር ጥያቄዎች ሊነሱ ይችላሉ። ግን መሆን ያለበት ሪሊ ለኢትዮጵያ የኢሃዴጋውያን ሁኔታ የኢትዮጵያን ሁኔታ የሚወስን አድርገን አመለካከታችን እነሱ ላይ ብቻ እንዳንጥል ሁሉም ማህበረሰብ የራሱን አስተዋጽኦ ማድረግ መቻል አለበት። ሲቪክ ተቋማቶችን ሁለት ነው ኢሃዴጋ አፍርሷቸዋል። ለዚህ ክፉ ቀን ይሆኑ ነበር። ግን ሰው በተቻለ መጠን ከፖለቲካውን ባሻገር አብሮነታችንን ማሰብ መቻል አለበት። 67% የሆኑት ወጣቶች በዚህ በኢህአዴግ ዘመን ያደጉና የተወለዱ ወጣቶች ናቸው። በትክክል ሁሉ ነገር በእውነት ላይ የመጣ ነው የሚመስላቸው። ይህንን ማስተማር ያስፈልጋል። ህገ መንግስት ብለን አገሪቷ ውስጥ የነበሩት ህግ ብለን የምንላቸው ነገሮች መልካም ነገር አላቸው ብለን የሰብአዊ መብት በጽሁፍ ደረጃ የምንላቸውን ያህል ነገር ሸፍጥና ተንኮል እንደነበረባቸው በትክክል ልንነጋገር ይገባል።
የረሳን ይመስላል። አሁን አመት አልሞላውም። በሚያዝያ ወር ነው ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን የመጡት። ከዛ ጊዜ ወዲህ እንግዲህ እነኚህ አሁን የተባሉት የሲቪክ ማህበራት ህግጋትም እየተሻሻሉ ነው። የታሰሩ ሰዎች ተፈተዋል። በጣም ብዙ ለውጥ ተካሂዷል።
እንደ ምሳሌ ልንገርሽ፣ አሁን ዶክተር አንማው የሚባል ሰው በ1993 ለአቶ መለስ የነገራቸውን ብናስታውስ እርሶ እስካሉ ድረስ ለሚቀጥሉት 20 አመታት እኔ ጋራንት ሰጥቶታለሁ፣ ማንም ሰው መጥቶ እንደገና ገበሬ ውስጥ ገብቶ አሰማርቶ ኢትዮጵያን መልሶ ያመጣታል ተብሎ አይሰራም ብሎ ያላቸው እኔ እንደ ትንቢት ነው ልናስበው የሚገባው። ዛሬ ዶክተር አላምረው ይሄን ከተናገሩ 17 አመታችን ነው። ወደ ተረጋጋ ህጋዊ ወደ ሆነ መንግስት እናሻግራት ከተባለ በትክክል 2-3 አመት ያስፈልጋል። መሬት ላይ የወረደውን እንነጋገር ከተባለ ያኔ ዶክተር አላምረው የነገሩን ትንቢት ነበር። ድር እንዳይኖር ተሰርቷል። ወጣቶች ጓደኝነታቸው ወዳጅነታቸው እርስ በርስ እንዲሳለሉ ኮንዶሚኒየም እኮ ዛሬኛ እንዲህ ሊያማዝዘን ጎራም ያከፋፈለን ልናፍር ይገባል። እና በትክክል ከተባለ ጊዜ ተወስዶ ይሄ የተበላሸውን ነገር አስተካክለን ሁሉም ወደ ቀልቡ መጥቶ ስልጣን ማለት ህዝብን ማገልገል ነው የሚል እውቀትና ችሎታ ያላቸው ሰዎች ወደ አደባባይ ይውጡ። አሁን አብዛኛው አስመሳዩና ልብላባዩ 27 አመት እንደነበረው አሁንም ይሄንን ነገር እየተቆጣጠረው እንዳይሆን መጠንቀቅ መቻል አለበት።
እሺ፣ አሁን ወደ ማጠቃለሉ ነን። እንደው የምጨምረው አለኝ የምትሉ ከሌለ በስተቀር እናጠቃለው። እዚህ ላይ መሰለኝ ሀሳብ ካላችሁ የመጨረሻው ልውሰድ።
ይሄ የአብይ አስተዳደር ቲም ለማ ሲይዝ የነበረው እንግዲህ በአጠቃላይ ብዙ ሰዎች ሲባል የነበረው ለማን፣ አብይን፣ በንዱን፣ ደመቀን ነው ሲይዝ የነበረው። በአንድ በኩል ብቻ እነዚህ የኛ ናቸው የሚሉ ሰዎች የኛ ፖለቲካ አራማጆች ተብሎ ብቻ ሊፈረጅ ይገባል የሚል ነገር የለኝም። ካልተስማሙ ሁለቱ ናቸው ያልተስማሙ። ሁለቱም ደግሞ ወደ ብሔራቸው እየገቡ ነው። ይሄ በደንብ መታየት አለበት። ስለዚህ ስዕል እንመልከት ቢባል እነዚህ ሰዎች አገር ሊገዙ ይገባል። በፌዴራል በኩልም በክልል በኩልም እነዚህም ሁለቱ ክልሎች የሚመሩ ማለት ነው አደብ ገዝተው የኢትዮጵያ ሽግግር መዋቅራዊና እጅግ ውስብስብ ችግር ያለባቸው የፖለቲካ ሁኔታ ነው ያለው። የኢኮኖሚ ችግር ነው ያለው። 8.2 ሚሊዮን አፋጣኝ ሰብአዊ እርዳታ የሚያስፈልገው 1.3 ቢሊዮን የአሜሪካ ዶላር የአፋጣኝ እርዳታ የሚያስፈልግበት ሀገር ላይ ያለ ነው። አሁን በዚህ ሰዓት ከተማ የኔ ናት የኔ ናት በሚል ሀገር ልናጣ ባለበት ሁኔታ ገና የሚታየኝ ሁለቱም እነዚህ ድርጅቶች አውርተው ይህንን የሽግግር ጊዜ ምንም ያህል ጊዜ ቢዝብ ለህዝብ ጠንከር ያለ ተስፋ ሊሰጡ ይገባል። የማሸሸውን ተስፋ ሊመልሱ ይገባል። የተወለገውን ተስፋ ያለምንም ይገባል። አጠቃላይ ግን በልማታዊ ሚዲያ ተጠቀሞችን ለምንመለከት ቀናል የፖለቲካ አንድምታ አላቸው የሚመሪያ የለኝ። ጀዋር ብዙ ጊዜ ይነሳል ማህበረ ሚዲያና የራሱ ቴሌቪዥን መሪ ነው። ከዚያ ያለፈ ነገር የለም። ሌላ የሱ ካውንተር ቬሊንግ የሆኑ ከሱ የራሱ በዛ ማቅጣጫ ቤቱ በብዙ ክልሎች አሉ። እነዚህ ሰዎች ለሀገር የምናስብ ከሆነ እንትናን ብቻ ከፍተን እንትና ደግሞ አይ የነሱ የሰፊው እንጂ የነሱ ፊት አይታየኝም እንድም ነገር እኔ አይታየኝም። የሀገር አንድነት የምንፈልግ ከሆነ አረጋግጠን ሁላችንም የወደፊቷን ኢትዮጵያ ማሰብ ነው መቻል ያለበት። በመጨረሻ ግን መናገር የምፈልገው በኢትዮጵያ ፖለቲካ ውስጥ በዚህ ሰዓት ስልጣን የሚፈልጉ በዛኛው የተቃዋሚ ጎራም የተሰለፉ ሰዎች ጻድቅ ተደርጎ የመቆጠር እና ኢህአዴግ ደግሞ እንደ ሀገር ካድ የመጨረሻ ተደርጎ የሚወሰድበት ነገር አለ። ይሄም ቢታረም ጥሩ ነው። ፖቴንሻሊ እነዛ ሰዎች ቢመጡም አስቸጋሪ ሰዎች ሊሆኑ እንደሚችሉ ገና ከአሁኑ እያሳዩ ነው። የተካረረ የምርጫ የሚመስል ቃዛ ጦርነት ፖለቲካ አራማጅ ሲሆኑ ብቅ ሲሉ እንደ ወጠርጠሩም አይከፋም። እና በአጠቃላይ ግን የችን ሀገር አንድነት የምንፈልግ ከሆነ በዚህ የሽግግር ጊዜ ሽግግሩ መሬት ባልያዘበት ሁኔታ ላይ አጨቃጫቂ የሆኑ ፖለቲካ ጉዳዮችን ሊተው እና በሀገር አንድነት ግንባታው ላይ ሊተኩር የሚል ሰባለን።
እሺ፣ በጣም አመሰግናለሁ። አቶ እምላሉ ፍሳሀ የመቋጫ ሀሳብ ይስጡኝ።
እኔ አንድ የምንስማማበት በአገር ደረጃ ለኢትዮጵያ ምሰሶ የምንለው ነገር ሊኖረን ይገባል። እማንነቃው እማንንደፍረው ፖለቲከኞች ስለሆንን ወይም አክቲቪስቶች ስለሆንን ወይም እንትን ስለሆንን ዝም ብለን ሁሉንም እንደልባችን እየተናገርን የምንሄድበት መንገድ ሕግና ስርዓት ደንብ ሊበጅለት ይገባል። አንዱ ነጥብ እሱ ነው። ሁለተኛ እኔ ዶክተር አብይም ይምሩት የሽግግር መንግስቱን እሱ ላይ አይደለም ችግሬ፣ ግን በትክክል አገሪቱ ውስጥ በፖለቲካ ፓርቲ እየተጠለፉ እውቀትና ሀሳብ ያላቸው ሰዎች ሸሽተው ጥጋቸውን ይዘዋል። እኔ ተቃዋሚው ፓርቲውንም ማለት አይደለም እነዛ ሸሽተው ጥግ ያዙ ሰዎች ወደ አደባባይ እንዲመጡ እኔ ምርጫ ምናምን ይያልን ከመነሯሯት መጀመሪያ ሀገር ይረጋጋና ሁሉም ሀገር ላይ እውቀትና ችሎታ ያለው ሰው መስራት እንደሚችል እናሳይበት ሜካኒዝም እንፍጠር። ሁለት አመት ሶስት አመት ሊፈጅብን ይችላል። አሁን ያለው አጣጣሚውን አግኝቶ ሱን አላማ ወይም የራሱን ሊያደርግ ነው። ስለዚህ እኔ የሽግግር ጊዜውን ዶክተር አብይ ይምሩ ግን እውቀት ያላቸው ሰዎች አስተዋጽኦ ሊያደርጉ የሚችሉ ሰዎች እነሱን ወደ አደባባይ እንድናወጣ እንደዚህ በስድስት ወር በአመት ምርጫ አይደለም የሚመጣው። በስድስት ወር በአመት ምርጫ እናደርግ የሚሉ የራሳቸው አላማ ያላቸው ሰዎች ምን ለማድረግ አስበው እንደሆነ እንዲሁ በሩቁ መገመት ይቻላል። በደንብ እናስብ። አገር ነው ያለን። ስልጣን አንፈልግም። የአገሪቱ ሁኔታ ያሳስበናል። አገር ይበልጥብናል። እምንል ከሆነ ጊዜ ወስደን አብላልተን እንሂድ። እኔ ይህንን ነው ማለት የምፈልገው።
በጣም ነው የማመሰግነው። ጠቃሚ ሀሳቦችን ነው ለአድማጮቻችን ያካፈላችሁት። ዶክተር መንግስቱ አሰፋ በሙያ የጥርስ ሐኪም ነገር ግን የፖለቲካ ተንታኝ፣ አቶ እምላሉ ፍስሐ ቀድሞ የሰማያዊ ፓርቲ የምክር ቤት አባል፣ በጣም አርጌ ነው ሁለታችሁንም ማመሰግናችሁ ስለ ጊዜያችሁ።
እግዚአብሔር ይስጥልኝ።
እናመሰግናለን። ደህና ዋሉ።
ትዝታ በላቸውን አመሰግናለሁ። በነገራችን ላይ የተከበራችሁ አድማጮች፣ ይህ ውይይት የተደረገው ሰሞኑን አዲስ አበባ ውስጥ ከተካሄደው ስብሰባ ቀደም ብሎ እንደነበር ማሳወቅ እንወዳለን። አሁን ወደ ተከታዩ ዘገባ ላሸጋግራችሁ። የአብርሃ ካስል ሽያጭ ያስነሳው ንግግር። መቀለ ከተማ ውስጥ የሚገኘው ታሪካዊው አብርሃ ካስል ለትግራይ የመልሶ ማቋቋም ድርጅት ትዕምት አካል ለሆነው ሱር ኮንስትራክሽን መሸጡ አነጋጋሪ ሆኗል። ሙሉጌታ አጽባሃ ከመቀሌ ተጨማሪ አለው።
እንዳድጃ ሰብርሃ ወይም አብርሃ ካስተል በመቀለ ከተማ ካሉ ታሪካዊ ቦታዎች አንዱ ነው። ይህ ታሪካዊ ስፍራ የመንግስት ይዞታ ሆኖ የሆቴል አገልግሎት ሲሰጥ ቆይቷል። በቅርቡ ግን ሆቴሉ በሚገባ ክትትልና ድጋፍ እየተደረገለት አይደለም በሚል ወደ ግል ይዞታነት እንዲዛወር ተወስኖ ጨረታ ከወጣ በኋላ የትግራይ መልሶ ማቋቋም ድርጅት ትዕምት አካል የሆነው ሱር ኮንስትራክሽን እንደገዛው ተገልጿል። ይህ እንደተሰማ ጉዳዩ በተለይ በማህበራዊ መነጋገሪያ ሆኗል። የአረና ትግራይ ፓርቲ ሊቀመንበር አቶ አብርሃ ደስታ ቦታው ታሪካዊና የህዝብ ሀብት በመሆኑ ባለቤቱም ህዝብ ሊሆን ይገባል ብለዋል።
ሆቴል ጥራ አይኮነ ታሪክ ህዝብ እዩ ታሪክ እዩ ቅርስ እዩ።
ሆቴሉ ሆቴል ብቻ አይደለም፣ የህዝብ ታሪክ ነው፣ ቅርስ ነው። ስለዚህም ታሪክ ስለሆነ ቅርስ ስለሆነ ወደ ግል ተዛውሮ በገንዘብ መሸጥ የለበትም። ወደ ህዝብ ሊመለስ ነው የሚገባው። ሊጠቀሙበት የሚፈልጉ ባለሀብቶች ካሉ በኪራይ መልክ ወስደው ሊከናከኑት ይችላሉ፣ እነሱም እየተጠቀሙ ማለት ነው። ከተሸጠ ግን ታሪክነቱ ይጠፋል፣ የህዝብ መሆኑም ይቀራል ነው ያሉት።
አብርሃ ካስተል ለትግራይ መልሶ ማቋቋም ድርጅት ለትዕምት መሸጡም ትክክል ነው ብለው እንደማያምኑ አቶ አብርሃ ደስታ ተናግረዋል።
ለፌደራል መንግስት እንከፍለሉ ጉዳይስ የለም።
ለፌደራል መንግስት የምንከፍልበት ምክንያት የለም። ምክንያቱ የኛ ነው፣ የህዝብ። መጀመሪያም መንግስት ከኛ ወስዶ ከ40 አመታት በላይ ተጠቅሞ ተመልሶ ወደኛ ሲመጣ ደግሞ የምንከፍልበት ምክንያት ትክክል አይደለም፣ ስህተት ነው ያሉት።
አብርሃ ካስተል ሆቴል በኢትዮጵያ ጊዮን ሆቴሎች አስተዳደር ስር ሆኖ የቆየ ሲሆን ከ5 አመታት በፊት ወደ ትግራይ ባህልና ቱሪዝም ቢሮ ተላልፏል። የትግራይ ባህልና ቱሪዝም ቢሮ ኃላፊ ወይዘሮ ብርክቲ ገብረ መድህን ሆቴሉን በሚፈለገው መንገድ ማልማት ስላልተቻለ ነው ከመንግስት እጅ እንዲወጣ የተደረገው ብለዋል።
ያው መንግስቲ ወን ከልማይ ካለ
መንግስት ሊያለማው አልቻለም። በዚህ መሰረት ጨረታ ወጥቶ ሊተዳደር ይገባል፣ ወደ ግልም መዛወር አለበት ተብሎ ስለታመን ነው ወደ ግል የተዛወረው ያሉት።
ከዚህ በፊት 2 ጨረታዎች ተከፍተው ሌሎች የግል ባለሀብቶች አሸንፈው የነበረ ሲሆን እነዚያ ለምን እንደተሰረዙ ለወይዘሮ ብርክት ጠይቀን ነበር። ያኔ ቀርቦ የነበረው ዋጋ አነስተኛ በመሆኑና ሌሎችም ሊሟሉ ይገባቸው የነበሩ መስፈርቶች ባለማሟላታቸው ነው ብለዋል። የሆቴሉ ለትዕምት መሸጥ የፖለቲካ ውሳኔ ነው የሚል ቅሬታ እንደሚሰማ ለሐላፊዋ አንስቼላቸው አስተባብሏል። የጨረታ አሰራርን በተከተለ መንገድ ነው የተከናወነው ብለዋል።
ከመሐደ ቅርሲናን ወስዶ
እንደ አንድ ቅርስ ነው የምንቆጥረው። በጨረታውም ቅርስነቱ ተጠብቆ መልማት እንዳለበት እንዲገባ ተደርጓል። በተሻለ መልኩ ያሸነፈው አካል እንዲያለማው በጨረታው ተካቷል። በልዩ መልክ የግል ተቋማት እንዳይሳተፉ ተብሎ ለሱር ኮንስትራክሽን አይደለም የተሰጠው በጨረታው አሰራር ሂደት ነው የተፈጸመው በዚህም አሸናፊ ሆኖ ተገኝቷል ላረጋግጥልህ መወደው ነገር ደግሞ በፖለቲካ ውሳኔ ለተእመት እንዳልተሰጠ ነው ያሉት
ከሆቴሉ ሽያጭ የተገኘው 175 ሚሊዮን ብር ወደ ትግራይ መንግስት ካዝና ገቢ መደረጉም ተገልጿል ሆቴሉን የገዛውን የሱር ኮንስትራክሽን ስራ አስኪያጅ አቶ ታደሰ የማነ ለማግኘት ያደረግነው ጥረት አልተሳካም በጉዳዩ ላይ በግል የፌስቡክ ገጻቸው ባሰፈሩት መልእክት በታሪካዊ ቦታ ላይ የሚከናወኑ ስራዎች በየደረጃው ህዝብ እየተወያየባቸው የሚፈጸሙ ናቸው ብለዋል ይህ ነባር ታሪካዊ ቅርስ እንደማይፈርስና በአዲስ መልክም የሚሰራ ልማት ነባሩን ህንጻ በሚያጎላ መልክ እንደሚገነባ አመልክቷል ለአሜሪካ ድምጽ ሙልጌታ ጽባሃ መቀለም
ሙሉጌታ ጽባሃን አመሰግናለሁ ለዘገባው ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅት ነው እየተከታተላችሁ ያላችሁት ያስተናግድኳችሁ ያለሁት ሰለሞን አባተ ነኝ ወደ ተከታዩ ዝግጅት ላሸጋግራችሁ እሰጥ አገባ በትናንትናው ምሽት የቀረበ ክርክር የመጨረሻ ክፍል ነው እሰጥ አገባ ለዚህ ምሽት ይዞ የቀረበው የቀድሞው የኢትዮጵያ ፕሬዝዳንት ኮሎኔል መንግስቱ ኃይለ ማርያምን ይጠየቁ ለፍርድም ይቅረቡ የሚሉ በአንድ ወገን የለም አይጠየቁም ለመሆኑ ስጠያቂው ማን ነው የሚሉ ደግሞ በሌላው ጎራ ተሰልፈው ሙግት ገጥመዋል የክርክሩ ተሳታፊዎች አቶ ነሲቡ ስብሃት ከካሊፎርኒያ የመቶ አለቃ መስፍን ከበደ ከላስ ቬጋስ ናቸው ያከራከሯቸው የራዲዮ መጽሔቶቹ አዲሱ አበበና አሉላ ከበደ ናቸው
አሉላ ለጠይቀኝ ጥያቄ መንግስቱ ኃይለ ማርያም ላጠፋቸው ጥፋቶች አይጠየቅ የሚል ማንም ዜጋ የለም ምንም በዚህ ዙሪያ ላይ የሚያከራክረንምና ጊዜ የሚያስፈጅር ያለ አይመስለኝም ማንም ዜጋ ይጠየቃል አመሰግናለሁ
እኔ ትንሽ መቶ አለቃ ነው መንግስቱ ኃይለ ማርያም የሰራው ጥሩ ነገር እንደዚህ የሚሉ ነገሮች ይሄ ቢኖር እኮ አግሉቶ ማውጣት እንግዲህ የደጋፊዎች ጉዳይ ነው ይህንን ነው የምለው ከዚህ ጋር ግን በተያያዘ እኔ በነበርኩበትም በእድሜም ባሳለፍኩትም የ17 አመቱን አገዛዝ የምመለከተው ኢትዮጵያ በአብዛኛው እጅግ በጦርነት ውስጥ የነበረችበት ነው የኤርትራ ጉዳይ አለ የህዋት ጉዳይ አለ የሶማሌ ጉዳይ አለ በዚህ ጦርነት ውስጥ ተዘፍቃ ያለችበት በመሆኑ በሀገሪቷ ያለው በጀቶች ሁሉ ለጦርነት ውለው ሰላማዊ መፍትሄ ሳይፈለግበት በተለይ የኤርትራንና የተለያዩ በዘርም ያሉ በሀገር ቤትም ያሉ እነኚህንም ትሮስታ በጠቅላላ በጀቷ በዛ ሆኖ በጦር ያሳለፈች አገር ናት በኮሎኔል መንግስቱ ዘመን ከዚህ እንግዲህ በተለይ ህብረተሰቡ ደግሞ ስንመለከት ከቀበሌ ጀምሮ በሰራተኛው በኩል በሙሉ ያለው ደሞዙም በየወሩ ሳይቋረጥ ለ17 አመት ማለት ይችላለው አንዴ ለዚህ ዘመቻ አንዴ ለዚህ ዘመቻ እየተባለ ሲሰቃይ የነበረ ነው በሳቸው ዘመን ሌላ ደግሞ ትልቅ ማንሰረሳው ነው ዛሬ ኢንቨስተር ተብለው ካሉ አንዳንዶች ምናያቸው ምንድነው በደርግ ጊዜ በቀበሌ ሱቅ አለ ማንንም ማለለው ለምሳሌ የህብረት ስራ የቤት ህብረት ስራ ማህበሮች ነበሩ በዛ ጊዜ ለምሳሌ ሚሸጥ ቆርቆሮ ሲሚንቶ ከቀበሌ ሚሸጡ በሙሉ እየወጡ አየር ባየር ቢባል ንግድ ተጀመረበት ዘመን ነበር ይሄንን የሚያደርጉት ማናቸው ባለ ስልጣኖች በዛ መልክ አገሪቷን ሁሉ አራክተው ይሄዱ እንጂ እስቲ ስለ መሬት ላራሹማ መሬት ላራሹ የግድ ያብዮቱ ጥያቄ ነው
አሁን ያሉት እንደተጠበቀ ሆኖ በእንደው በኮሎኔል መንግስቱ ተቃዋሚዎች በኩል መንግስቱ ኃይለ ማርያም በዘመናቸው ይሄን አረጉ የሚል አንድም ለስጋና የሚበቃ አስተዋጽኦ አልነበረም በእናንተ በኩል ሊጠቀስ የሚችል
እኔ ጥሩ ብዬ እንደው ተፈራ ከምለው መሰረተ ትምህርት ከዛ በተረፈ ግን ይሄን ነው ብዬ ማነሳቸው
እድሱ እዚህ ላይ አርቴት እንደሰጠ ይቀርልኝ
እሺ
ምናልባት ከተሰሩ ነገሮች ማስታወሳቸው ጋፋት ጦርን ሰርተዋል እንግዲህ በጥይትና
ሰለቃ ሊጨምሩ ፈልገው ነው እዚህ ላይ
ይሄን ነው ምለው
አዎ ማለት የምፈልገው ይሄ ነው በቃ ስለ መንግስቱ ኃይለ ማርያም መናገርም መመስከርም ማለት የምፈልገው ይሄ ፓርት ነው እንግዲህ 17 አመት ኮሎኔል መንግስቱ ኢትዮጵያን በሚያስተዳድሩ ሰዓት ፈጽሞ እንደ ጭለማ ሀገሪቷ ጭለማ ውስጥ እንደነበረች የሚያስቡ ሰዎች አሉ። በኑሮም በኢኮኖሚውም በጦርነቱም በማንኛውም ጉዳይ ላይ ስለ ኢትዮጵያ እንደዚህ አይነት ስሜት ያላቸው ሰዎች አሉ። እሱ ምንም የሚያከራክረን ጉዳይ የለም። ለኛ ግን ብዙዎቻችን ኮሎኔል መንግስቱን ለምንወደው እንዲያውም ኢትዮጵያ ከፍታ ላይ የነበረችው በክብሯ በሰንደቅ ዓላማዋ በዜግነት ክብር በማንኛውም ጉዳይ በኑሮ በደርግ ጊዜ እኮ በመንግስቱ ኃይለ ማርያም ጊዜ እኮ እኔ እዛ ሰዓት እማቀው ነው የምናገረው እንግዲህ ይኖርኩበት በ1977 ኢትዮጵያ ረሃብ በነበረ ጊዜ 1 ኪሎ ስጋ 5 ብር ነበር የሚሸጠው። 1 ኩንታል ጤፍ 30 ምናምን ብር ነበር የሚሸጠው። 1 በግ 20 ብር ገባ ተብሎ ኡኡ የሚባልበት ጊዜ ነበር ያለው። 1 ሽግ ፋስታ 80 ሳንቲም የሚሸጥበት ጊዜ ነበር። 1 የመንግስት ሰራተኛ ዘበኛ ምሳሌ ብንወስድ 105 ብር ነበር ደሞዙ። በ105 ብር ደሞዝ 56 ቤተሰብ አስተዳድሮ ከሷም ላይ ተርፋው እቁብና ድር ማህበራዊ ህይወቱን ተወጥቶ ቦታ ሄዶ ማዘጋጃ ቤት ሄዶ ተመርቶ ቤት ባለቤት የሚሆንበት ጊዜ ነበር። የወታደሩም ደሞዝ የወዛደሩም ያውሉም እሳቸው አሁን በዚህ ላይ እንደተቀሰሱት ጦርነት የበዛበት ጦርነት መንግስቱ ኃይለ ማርያም ለምኑ አላመጣው። አገራችን አጋጣሚ ሆኖ ካላት ጂኦፖለቲክስ ካላት ውስብስብ ችግር የተነሳ ብዙ ጠላቶች የተነሱባታል። ሶማሌ ጦርነት መንግስቱ ኃይለ ማርያም ለምኑ አላመጣም። የሻቢያን ጦርነት ከመንግስቱ ስልጣን መምጣት በፊት የነበረ ባይለ ስላሴም ጊዜ የነበረ ግጭት ነው። ወያኔን መንግስቱ ኃይለ ማርያም አላመጣውም። ራሳቸው በራሳቸው አጀንዳ ትግራይ እናስገነጠላ ነበሩ የራሳቸው አጀንዳ ይዘን ይገቡት። ይህ ሰው በዚህ ፋንታ ሶማሌን በወረረችን ጊዜ 270,000 ሰራዊት በቆራጥነት መልምሎ አሰልጥኖ እስከ መጨረሻው ድረስ ለአስጨራሽ ዲፕሎማሲ ጥረት ቢደረግም ሶማሊያ ሻፈረኝ ብላ ልትወረን ስትመጣ አየር ኃይሉን ምድር ጦሩን ሚኒሻውን ጦር ሜዳ ድረስ ገብቶ እየተዋጋ እያዋጋ ጠራርጎ ሶማሌ ያስወጣልን ጀግና ነበር። በሰሜኑ ጦርነት በቀይ ኮከብ ዘመቻ መንግስቱ በነገራችን ላይ ደፋር ጀግና ቆራጥ አገሩን አሳልፎ የማይሰጥ በዛ መልክ ነው እኛ መንግስቱ ያለማረም
መተዋለቀ
ልማትን እድገት በህብረትን የህፃናትን አባ መንግስቱ ኃይለ ማርያም ጫካኝ የሚሉ ሰዎች እኔ በጣም ነው ማዝነው። እንግዲህ ለየወደቁ ህፃናቶችን እኮ ሰብስቦ አባታችን የሚሉት ህፃናትን ባዝዋይ ነበር በየቦታ ነበር እንደ አባታቸው የሚቆጥሩትና እንባቸውን እንጠርጎ የሚያሳድጋቸው ህፃናት ነበሩ።
የመቶ አለቃ ያሉት በሙሉ ተቀባይነት ይኑረው እንበል። ግን አሁን ጥያቄው ኮሎኔል መንግስቱ እርሱ የዘረዘሯቸው መልካም ነገሮች ቢያደርጉም ወንጀል ፈጽመዋል ለፍርድ ሊቀርቡ ይገባል ነው ጥያቄውና ፍርድ ነጻ የሚያረጋቸው ከሆነ መልካም ማረጋቸው ከሆነም ደግሞ ይለያልና አሁን ጥያቄው ለፍርድ ሊቀርቡ ይገባል ነው። እንግዲህ የእናቶ ነሲቡና ወይም የፍትህ ለኢትዮጵያ ግብረ ኃይል ዋና አላማ ለፍርድ ይቀርቡና ፍርድ ብይኑን ይስጥ ነው።
ወንጀል ነው ወንጀል አይደለም የሚለው ራሱ ወንጀል ዲፊኒሽናል ወንጀል በዚህ ሀገር እንኳን በመናቀው አንድ ወንጀል ተፈጸመ የሚባለው የወንጀልን ዲፊኒሽኖች ሲያሟሉ ነው። ይሄን ፈጽሙ ተጠርጣሪው በትክክለኛ ቪደንስ ቀርቦበት ማስረጃዎች ክርክሮች የጠበቃ መፍቱ ብዙ ዲቴል ከተሄደ በኋላ አይ ግለሰብ ወንጀሉን ፈጽሟል ወንጀለኛ ሊባል ይችላል። አሁን እየሆነ ያለው መንግስቱን እንዲሁ በጅምላ ብዙዎቹ ነገሮች ራሱን ለመከላከል ያደረጋቸው ነገር ብዙዎቹ አሁን የሚከሰሱበት ነገር ኢትዮጵያ ውስጥ ኢያፓን እንደዚህ ያደረገ እንደዚህ ፈጠረ ሲጀመር ኢያፓን ናም የሶኮ ናቸው መጨራረስ ይጀምሩት ታሪኩ እሱ ነው የሚለን። አቶ ነሲቡ ይሄን የሚቀበሉ ከሆነ ፍቅረ ስላሴ ወግደረስ ከሳ ደስታ እንነበር ፈለቀ ዘነበ ብዙዎቹ ነበር የደርግ ባለስልጣኖች ኢያፓም ራሱ ዘ ጄነሬሽን ክፍሉ ታደሰ ይጻፍ ብዙዎቹ ላይ ታሪኩ ፍጥጥ ብሎ ቁጭ ብሏል። መጀመሪያ ደርግና ኢያፓ በመገዳደል ልጅ አልተፈላለጉም ደምም አልተፋሰሰም። ጦርነቱና ችግሩ መገዳደሉ የጀመረው ኢያፓና መይሶ ናቸው። ለምን በዛ ጊዜ መይሶን የደርግ አማካሪ የደርግ አይዲዮሎጂ አስተጣቂ የተማረ ኃይልም ስለነበሩ በዛ ደረጃ ተሰልፈው ስለሚገኙ ሐሳባችን እንዳንፈጽም ጉልበት እንዳናገኝ ወደፊት እንዳንራመድ ያደረገን መይሶን ነው። ስለዚህ መጀመሪያ መይሶን መምታት አለብን ብለው ግድያ ነው ጀመሩት ያፓዎች ናቸው። ስለዚህ መንግስቱ ኃይለ ማርያም እኔ 100% ንጹህ ሰው ነው እንደው የሚያበራ መልአክ ነው ባላቀርቦ ባብዛኛው የተካሄዱት ነገሮች ራስን ከመከላከል እንደ መንግስቱ ኃይለ ማርያም እኮ ቦምብ ተወርውሮበታል በጥይት እኮ በጣሰውታል ሲበቃው እና የሰውየው ወታደር ነው ኢትዮጵያዊ ነው እኛ ኢትዮጵያኖች በተፈጥሯችን አንነካም ባይነን እንዴት ነው ይሁሉ ቦምብ ላይ የወረደበት መከላከል የማይወስደው ማን ነበር መጻፍ ወይ መስቀል ሲያሳልሙት የነበረው
ጥያቄ አለ ብለው አቶ ነሲቡን ማጠቃለልም አለብን። እንግዲህ
ትንሽ ያልተነሳው ጉዳይ ምንድነው ለመከላከል ህዝብ መፈጀት የለበትም ህፃናት ማለቅ የለባቸው ይሄንንም ለምንመልከተው ቀይ ሽብር አላነሳለው ቀይ ሽብር በመንግስቱ ኃይለ ማርያም በራሱ የሚመረው አቤታይ ዘመቻና ጥበቃ መምሪያ ስር የተዋቀረ በከተሞች እስከ ቀበሌ በገጠሮች እስከ ወረዳ የሚደርስ እስከ 9 የሚደርሱ አባላት ያሉት የቀይ ሽብር ኮሚቴ የተዋቀረና በተለምዶ ከመናጣቸው ከርቸሌ ማከላይ ፖሊስ ጣቢያዎች እስር ቤት በተጨማሪ በእያንዳንዱ ከፍተኛ እስር ቤት ተከስቶ በ25ቱ ከፍተኛ 25 እስር ቤት ቀበሌዎቹ ራሳቸው እስር ቤት ሆነዋል። ይሄን ሆኖ ከዚህ በተጨማሪ ደግሞ ለእያንዳንዱ ያብዩት ጥበቃና ለነኛ አባላት የማሰር የመደምደም የመግደል መብት ተሰጥቶ ማንንም የጠረጠሩትን የመግደል መብት የተሰጠ ሂደቱ በ1969 ከቤት ለቤት አሰሳ ጀምሮ ወደ ነጻ እርምጃ ተካሂዶ በ70 ዓመተ ምህረት የጅምላ ጭፍጨፋ እየተደረገ በየሳምንቱ በአንድ ከፍተኛ እንኳን ወደ 15-20 ልጆች እየወጡ እየተገደሉ ሜዳ የሚጣሉበት
ይሄ
ያብየታይ ዘመቻና ጥበቃ መምሪያ ስር የነበረው መንግስቱ ኃይለ ማርያም ኃላፊነት የሚካሄድ ዘመቻ ነው። ይሄ ደግሞ ለመግደላቸው ለምኑ እየተፈራረሙ ያካሄዱ ዛሬ ዶክመንት ካልጠፋ በየከፍተኛው ዶክመንቶች አሉ። ይሄ ወንጀል መንግስቱ ኃይለ ማርያም ራሱን ለመከላከል ከአንድ ቤት አራት ህፃናት ማለቅ አለባቸው ወይ? እናትና አባት እስር ቤት መግባት አለባቸው? ህፃናት ያለ አባት መቅረት ነበረባቸው ወይ? ይሄ በመቶ ሺህ የሚቆጠር ቤተሰብ ታሪክ አውላላ ሜዳ ላይ የሚቀረው በደርግ ጊዜ በ17 ሲያገዛዘመ
ምን ሊሉ ነበርው ታለቃ?
ፈላጭ ቆራጭ ሆኖ የነበረው የሳቸው
ታዲያ ለኔ ነበርኩስ ባብዛኛው ማለት ነው ይቅርታ ስለቆረጥኳቸው እንጂ በዛ ጊዜ ኢሃፓኩ ስኳድ ገዳይ ነበራት። ገዳይ ሚሽን የሚሰጣቸው የሚገሉ እንደውም አንደኛው ግለሰብ አሁን በቅርብ ጊዜ ድመለ ቴክኖሎጂ ድመለ ዩቲዩብ ተመርመራ መዝገብ ተገኝቶ በኢትዮጵያ ሬዲዮ በኢትዮጵያ ቴሌቪዥን እንደው በሚገርም ሁኔታ የተለቀቀው ግለሰቡ ባንክ ሄዶ ባለቤቱን ፒክ ሊያረጋት ከስራ ሲወጣ ገንዘብ እንደሚለምን መጥቶ ቀርቦ እዛ ቦታ ላይ በሽጉጥ አከታትሎ አናቱን በዚህ ደረጃ እኮ የሚገሉ ገዳዮች ነበሩ። አሁን እሳቸው እንደሚሉት እነዚህ ህፃናት ህፃናቶች ምንድን ነበር የሚሰሩት? ምን አይነት ህፃን ነበር ኢሃፓ መተመለመለው? እንዴት ነበር ኢሃፓ ተማሪዎችን እንኳን ሳይቀር ማለት ነው በኢሃፓ ትደራጃላ ትደራጅም ምን አይነት ልቂት ይካሄድ ነበር? ኢሃፓ በመጀመሪያ ደረጃ ላይ በዚህ ደረጃ ላይ በግፍ ባጀምር ኖሮ ደርግም ሆነ ማንኛውም ግሩፕ በዛ ሰዓት እርግጫ ይወስድ ነበር።
ዛለቃ ነጥቦን አይርሱ። ቀደም ሲል አቶ ነሲቡ እንደተናገሩት አቶ ነሲቡ ኢሃፓን ተወክለው አይደል የሚቀርቡት? አንድ ሁለተኛ አሁን ቀላል እኮ ነው ክርክሩ። መንግስቱ ኃይለማርያም ለፍርድ ይቅረቡ አይቅረቡ ነውና እሺ
ግን አዲሱ እሳቸው ያፋን ወክለው ባይገኙም እየተከራከረው ያለው እኮ ስለ ያፋ ምናውራው እኮ ስለ ቀይ ሽብር ብለን ብንደል ትልቁ ነገር ውርሃይምራች ላይ ይመጣ ወይ ደርግ ወይ ያፋ ወነጭ ሽብር ወይ ቀይ ሽብር ተብሎ ከዛ ጋር ጥሎ ይመጣ ያፋ እኮ።
አዎ የዚህ ድርጅት አባል ስለነበሩ ብቻ አብረው እንዳይጠቀለሉ እሺ።
እኔም እኮ የደርግ ተወካይ አይደለም። የመንግስቱ እኮ ካዝኑ ወይ ያክስት ልጅ ወይ አጎት ልጅ ወይ ክርስትና ኮንት ኖሮን አይደለም። መንግስቱን እንደ አንድ ዜጋ ነው እንደው መጻል ልጅ ነበርኩ በዛ ጊዜ በጣም እወደዋለሁ እንደው እጅግ በቃ አሁን እንደው ሄጄ ማግኘት የምችልበት ሁኔታ ቢኖር እንደው መወደው ሰው
ሳያውቁ በልጅነት ወደዋቸው እንዳይሆን።
አዎ ስለመወደው ብቻ ማለት ዛሬ እድሜ ለቴክኖሎጂና ብዙ መጻፎች ሲወጡ 40 50 100 200 መጻፎች ሪፒትድሊ ሳይ መንግስቱ ኢትዮጵያን እንዳለ ሀገሬን እንዳለ ያቺን 17 አመት ፋቲክ ለብሶ እንዲሁ ደሞ እንዳማገነን የሚቆጥሩት የሚከሱት ሰዎች ይገርሙኛል። አይኮኮብ ላይ ባሉ ግርማ ስለሱም ብሎ የጻፈው እኚህ ወጣት መሪ የሚያዳምጣቸው ብናገኝ የሚሰማቸው ብናገኝ 24 ሰዓት ደከመኝ የማይሉ እቺን ደሃ ግን አሳዛኝ ሀገር የት ባደረስናት ብሎ ባሉ ግርማ ራሱ የመሰከረበት ሌሎችም ጭምር ስለ መንግስቱ ትረት ነው የሰማነው ያነበብነው ለማለት ነው።
መቶ አለቃ መስፍን ጠንካራ ጎናቸውን የመረመሩትን ይሃል የሳቸው ተጨባጭ ስህተቶች ናቸው በእንዲህ ያሉት ጉዳዮች ሊጠየቁ ይችላሉ ብለው የሚያምኑ የሚቀበሉት አለ?
በጣም ጥሩ ጥያቄ ነው አሉላ። ወዴ መንግስቱ ኃይለ ማርያምን እንዲያውም የሚገርም ነገር ከብዙ ወጣቶች ጋር እንወያያለን። አሁን በቅርብ ራሱ ተሰውስ ሆነ ያኔ ኢትዮጵያኖች ሊቢያ ሄደው አንገታቸው እንደዛ ተቆርጠው በወደቁ ጊዜ እንደገና አዲስ አበባ ህዝብ ያንን በቁጭትና በልህ አዲስ አበባ ላይ ሰላማዊ ሰልፍ ሲያደርግ ተመልሶ ያለው ስርዓት እንደዛ ነው ታሱ ሲቀጠቅጥ سنመለከት ወጣቱ ትውልዱ ይዘው ወጣው መንግስቱ ኃይለ ማርያም ፒክቸርና መንግስቱ ኃይለ ማርያም አትመጣም ወይ አትበቀልልንም ወይ እያለ የሚለው ድምጽ ስናይ ብዙዎቻችን እንወያያለን እናወራለን። ኩኔ ብቻ አይደለም በጣም በርካታ በነገራችን ላይ ጥላቻው እንዳለ ሆኖ ለመንግስቱ ኃይለ ማርያም የተወሰነ ግሩፖች በሚሊየን የሚቆጠሩ ሰዎች ወይ መንግስቱ ወዳጅ ናቸው። ዛሬ ባህር ዳር እኮ ብትሄድ የመንግስቱ ፒክቸር ነው በየሱቁ ላይ ያለው በየባጃጁ ላይ የምትመለከተው። እድለኛ መሪ አልነበረም እውነቱን ለመናገር ከሆነ በጎ ነገር ሆኖ የሚሰራ መሪ ሆኖ እያለ ቅን ሆኖ እያለ መንግስቱ ለኢትዮጵያ የደሃ ወዳጅ እያለ መሬት ላራሹ እኮ ብሎ እድሜ ልኩን በጭቆና የነበረን ህዝብ እኮ ነጻ ያወጣ መንግስቱ እኮ ነው። የከተማ ቤት ሁለት ብር ሶስት ብር እንደውም አንዳንዱ እኮ 17 አመት ከፍሎ ያቀም ይሄን እኮ ያረገ መንግስቱ ኃይለ ማርያም ነው። መንግስቱ የወታደሩ የደሃው የኔ ብጤው እታች ወደቀው ህብረተሰብ ወዳጅ ነው። ኢትዮጵያ ብዙ ጠላት አለባት ብዙ ሳይገባን እያለቀሰ ሲለምነን መጨረሻ ጥሎ እንዲጠፋን ምክንያቱ ነው እንጂ ለመንግስቱ የቅበን ነገር የለም።
አቶ ነሲቡ በደብዳቤያችሁ ዝርዝር ጥያቄዎችን አቅርባቸዋል በውይይቱም ጠቅሰዋል። ፍትህ ይምጣ ወይም ደግሞ ፍርድ እናገኝ ጥቅል ሐሳብ ነውና ምንድነው የመጨረሻ ግባችሁ?
እንደነኚህ አይነት ሁኔታዎች ቂም በቀል ማስለቂያ ሆነው እንዲቀጥል አይደለም ሐሳባችን። በጊዜው ተሳይቶ ተደርጎ ቢሆን ኖሮ ለቀጣይ መሪዎች ማስተማሪያ ነበረ። ገለን ዘርፈን ጨፍፈን
እናደርጋለን
የትም እንሄዳለን። እኔ በዘርፋ አንጠራው አጥባለሁ ለምሳሌ ነው የምጠቅሰው እና የትም ማገር እንሄዳለን ብለው የዚህ አይነት አይተናል በ27 አመት አገዛዝ። ያ ምንድነው ምንም አልኖርም የትም እንሰለ ይሄ ሁሉ አስተማሪነቱን ያስፈልጋል። አሁንም ቢሆን ለፍትህ ቀርበው እኔ ታሰሩ ይገደሉ አይደለም ግን ለሰሩት ወንጀል ተከራካሪ ቀርቦላቸው ራሳቸው አቅርበው ህግ ይመልከተው ነው። በዛ መሰረት ህግ ተመልክተው ለወደፊት ማስተማሪያ እንዲሆን
ጥሩ ማስተማሪያ ነው።
የበቀል ጉዳይ አይደለም በእኛ በኩል ኢትዮጵያ ወደ ጥሩ እንድትሄድ ያስፈልጋል። ግን እንደነኛ አይነት እንትኖች ምንም እንዳልተሰራ አሁን እሳቸው እንደሚያዩት ጀግና እውነቴን ነው እኔ መንግስቱ ኃይለማርያም ጀግና ቢሆን የመጨረሻውን ጥይት ቢሞት ስሙን ያስከብር ይሆን ይሆናል። አመሰግናለሁኝ። በጣም
ምንም ጥይት የሚያስጠጣው ነገር ያለ አይመስለኝም አቶ ነሲብ።
ራሳቸው ያሉት እኮ ነው አንድ ሰውና አንድ ጠመንጃ ጥይት እስኪቀርብ ነው ይፎክሯል ነበር እንዴ?
አይ ብለዋል 17
በቃ ተግባራዊ ማድረግ ለሀገር ነው የሚሞቱት ባንዲሯ ነው የሚሞቱት ሰንደቅ ዓላማ ነው የሚሞቱት። እና ያ ከሆነ ደስ ያንን ቢያደርጉ ስማቸውን ትንሽ ሊቀይሩ ይችሉ ነበረ።
በመጀመሪያ ደረጃ ላይ በዚህ ደረጃ ከ44 ዓመት መንግስቱን የሚከስ ጭንቅላትና ህሊና ያለው ሰው መንግስቱ አይደለም ጥይት በታንክ እንኳን ተደፍቶ ቢሞት በጎ ነገር ሰራ አይልም። እንደዚህ ያለ ጭንቅላት ካለን ማለት ነው። ግን ቁም ነገሩ እኛ አብዛኞቻችን በኢትዮጵያ በተለይ በቀድሞ መከላከያ ሰራዊት ውስጥ የነበርንም በተለያየ ሁኔታ ግዴታ መከላከያ ሰራዊት ውስጥ መግባትም የለበትም። በነገራችን ላይ ሰራዊት ውስጥ መሆኑ መንግስቱን የማይወደው አለ፣ እሱ የግል መብት ጉዳይ ነው። ግን በአብዛኛው ትውልዱ መንግስቱ ኃይለማርያምን እንኳን ኖረ ነው የምንለው። ይኸው እኮ እያሳየው ብዙ ነገሮችን እያሳየ ነው። 17 ዓመት የሰውዬ ከዛች ደሀ ሀገር ላይ 5 ሳንቲም ያልነካ በዘመድ ማንንም ያልጠቃ እህቶቹ እኮ ፋብሪካ ይሰራሉ። የትኛው ሀገር ነው በዓለም ታሪክ እህቶቹ ወዛደሮ ነው ቤተሰቦቹ ወንድሞቹ ተጥለው ያክስቴ ልጅ ያጎቴ ልጅ በጋብቻ በምን የማይል ሚስቱን እኮ በቲቪ አናቃትም እኮ መጨረሻው ላይ አካባቢ ካሉ ነው።
መቶ አለቃ መስፍን ከበደ ከላስ ቬጋስ፣ እንዲሁም አቶ ነሲቡ ሰባት ከካሊፎርኒያ በጣም እናመሰግናለን።
እግዚአብሔር ይስጥልን።
ሁለታችሁንም አቶ አሉላንም አቶ አዲሱንም መቶ አለቃም እንዲህ በቀና መንፈስ መወያየታችን ይሄ ለህዝብ ነው። ህዝብ ይፈርዳል፣ አድማጭ ይፈርደናል። ጥሩ ነው። ምን በዚህ መልክ የምንፈጠው ነው ኢትዮጵያ በዚህ እንደተናቆርን እንሄዳለን ማለት አይደለም። አመሰግናለሁ።
አመሰግናለሁ አሉላን አዲሱን፣ እንደዚሁም ተከራካሪዎቹን የመቶ አለቃ መስፍን ከበደን ከላስ ቬጋስ፣ እንደዚሁም አቶ ነሲቡ ሰባትን ከካሊፎርኒያ። በእኔም በኩል በአጭር ሞገድ በ22 በ25ና በ31 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። የፍቅር ኮንሰርት በአማራ ፍቅር ያሸንፋል። ተጓዥ የሙዚቃ ኮንሰርት መነሻውን ጎንደር አድርጎ ባህር ዳርን፣ ፍኖተ ሰላምን፣ እንጅባራን፣ ደብረ ታቦርንና ወልዲያን አካሎ ማሳረጊያውን ደሴ ላይ አድርጓል ሰሞኑን ይለናል መስፍን አራጌ ከደሴ። በተወዳጅ ድምፃውያን ተጋባዥነት 2 ወር ገደማ የዘለቀው ኮንሰርት ፈርጀ ብዙ መልእክቶችም ተላልፈውበታል ይላል መስፍን። ወደ ዘገባው ላሸጋግራችሁ።
ተወዳጆቹ ድምፃውያን ይሁኔ በላይና መሐሪ ተገፋው እንዲሁም ታዋቂው የዜማና ግጥም ደራሲ አበበ ብርሃኔ በደመቁበት ምሽት አንገት ከመለቅለቅ ትከሻ ከመስበቅ ያለፈ ቁም ነገር ተላልፏል። አንድ ዓለም ያሰባሰባቸው ከያንያንና ታዳሚዎች በመንፈስ ተሳስረው ለወገን ደራሽ ወገን ነው ብለዋል ፍቅር ያሸንፋል የሚል መጠሪያ በሰጡት ተጓዥ የሙዚቃ ኮንሰርት ላይ። በፍቅር የማትታማው ኢትዮጵያ ፍቅር እንዳይርቃት የፖለቲካውን ህመም ጥበቡ እንዲያክም ታስቦ መዘጋጀቱን የኮንሰርቱ አስተባባሪ የአሮዲዮን ኤቨንት ኦርጋናይዜሽን ዋና ስራ አስኪያጅ ደሞዝ ገነቱ ይናገራሉ።
ያ የምታውቀው የፍቅር አብሮ የመብላት አብሮ የከመጠጣት ይልቅ አሁን የስድብ የሐሜት የውድቀት ይሄ ነው ወሬው ያለ መቀየር አለበት። ይህን ለመቀየር ፖለቲካው ሰንፏል። ስለዚህ የፍቅር ጉዳይን ለማምጣት ስነ ጥበቡ ጉልበት አለው።
ለዚህም ይመስላል አበበ ብርሃኔ እንዲህ አለው።
አባት ሞት በአገር ይለቀሳል፣ አክስት አጎት ሞት በአገር ይለቀሳል። አገር የሞተ እንደው ወዴት ይደረሳል? አገር የሞተ እንደው ወዴት ይደረሳል? አገሬን አገሬን አይልም ወይ ሰው ክፉ ሲናገሩ ወደየባሰቡ።
እንደ ኢትዮጵያ ባለች ሀገር ፈተና መፈጠሩ እንግዳ አይደለም። ቁም ነገሩ ፈተናውን ለማለፍ ያለው የስነ ልቦና ዝግጅትና መንፈሳዊ ብቃት እንጂ ይላሉ ከያንያኑ።
ኢትዮጵያ የሰው ዘር መነሻ እንደመሆኗ መጠን ሰፊ ሆና የተሰራች ሀገር ነች። እንደዚህም ሆና በመሰራቷ ፈተናዎች አሉባት። በኩፍኝ ተፈትነናል፣ በወባ ተፈትነናል፣ በኤችአይቪ ተፈትነናል። ገብተዋል። አሁን ደግሞ የተሰጠን አሳይመንት ደግሞ የዘር አሳይመንት ተሰጥቶ
ከአንድ አረጌ ተቀዳ በጠንካራ ባህል የተገመደ ማንነታችን በዘር ሽኩቻ አደጋ ላይ መውደቅ እንደሌለበት የሚናገሩት የጥበብ ሰዎች አባት እናቶቻችን ደማቸውን የገበሩት ለዘር ሳይሆን ለአገር እንደሆነ በአጽንኦት ይገልጻሉ። ድምጻዊ ይሁኔ በላይ
አባቶቻችን ጥላትን ያስተዳደሩት የሞቱት ስቃይ ያዩት ለሀገር ተብሎ ነው፣ ለኢትዮጵያ ተብሎ ነው። ስለ ዘር ስለ ሃይማኖት አልነበረም።
ፈተናው የቱንም ያህል ቢፈታተን ጠልፎ የሚጥለን ሳይሆን ይበልጥ የሚያጠናክረን ነው ይላል አባ ደብረሃኔ በበኩሉ።
ፈታኙ በተለያየ መንፈስ እየመጣ ይፈትናል። የሆነው ነው ግን ይሄ ህዝብ ምንም አይሆንም የሚል እምነት ነው ያለኝ። ዝም ብሎ የተጋመደና ዝም ብሎ የተዘራ አይደለም። ፈርገኛ ጤፍ በዳስ ወይ ኢትዮጵያ ነው። ፈርገኛ ጤፍ ምንም ቢሆን ምንም ቦንፊት እናምን አድርገን የምትለየው ህዝብ አለ እና የበለጠ አንድነቱ እንዲመጣ የተፈጠረ ስሜት ይመስለኛል።
ከህዝብ ጉያ ለወጣን የህዝብ ልጆች የወገን ሰቆቃ ያሳቀቀናል፣ ህመሙ ያመናል። ማም በተፈጠን ጸጋ ቁስሉን ለማከም ባንችል ስር ሰዶ እንዳያመረቅዝ የበኩላችንን ድርሻ ማበርከት አለብን በሚል መሪ መንፈስ የተደረገው ኮንሰርት በአማራ ክልል 7 ከተሞችን ተሸፍኗል።
የወገን ብሶት የወገን ችግር ይነካኛል። አድማጮቼ፣ አድናቂዎቼ፣ አሳደጊዎቼ ህዝብ ናቸው። ኢትዮጵያ ህዝብ ነውና የህዝብ ነገር ያመኛል። ድምጽ አልባ ለሆኑ ሰዎች ድምጼን ባስተማ ደስ ይለኛል። ለውጡ በጋራ የምንገነባው ነው። በጋራ ለመገንባት ደግሞ የጋራ የሆነ ኢትዮጵያዊ የሆነ ፍቅር ያስፈልገናል።
በመምከር ህብረት በመፍጠር ገዳይ ነኝ እኔ ኃይለኛ ነኝ ሳይሆን ሁሉም ሰው ወንድምን ወዳለሁ አገርን ወዳለሁ እንዲህ ያደርግ የሚችል አስተሳሰብ ዘን ነው የተነሳ ነው።
ለውጡ ያመጣልንን ነገር የመቀበልና የመጠበቅ ባህሪ በጣም አስፈላጊ ነው። ብዙ ነገሮች ተበላሽተው ሊሆን ይችላል። እነሱን ደግሞ ወደ ጤናማው መንገድ ለመምራት እኛ ጤናማ ሆነን ራሳችንን መጀመሪያ ማከም አለብን።
ስደተኛን ተቀብላ በማስተናገድ ዓለማዊ ክብር መንፈሳዊ ምስክርነት ያገኘችው ኢትዮጵያ ዛሬ ያብራኳ ክፋይ ከቤት ንብረታቸው ከቀይ ከጎጣቸው ተፈናቀሉ የመባል ዜና ባልተለመደ መልኩ እየተለመደ መጥቷል። ከዚሁ ጋር ተያይዞ የሚፈጠረው ማህበራዊ ቀውስ ለመፍታት በደሴ ከተማ የተዘጋጀው የሙዚቃ ኮንሰርት ገቢው ከተለያዩ አካባቢዎች ለተፈናቀሉ ወገኖች መርጃ እንዲውል ተሰጥቷል።
የኛ ብር መፈናቀሉን ያድነዋል ወይም ሌላ ነገር ያድነዋል አለ። ግን ሐሳብ ሁልጊዜ ግዙፍ ነውና ንቅናቄን እንዲፈጥር መረዳዳት እንዲኖር የኔ ልጅ ተፈናቅሏል እንዴ? የኔ እህት ተፈናቅላለች ለምን እንዴ ነው?
ኮንሰርቱ በተለያዩ አካባቢዎች የተለያዩ ዓላማዎችን አንግቦ ሲንቀሳቀስም ቆይቷል።
ጎንደር ስቴት ስፖርቱ ጋር፣ ሴቶች ጋር፣ ወጣቶች ጋር ሰርተናል። ዳሞት ስቴት ከእግር ኳሱ ጋር ማጠናከር፣ ባህር ዳር ስቴት ከባህር ዳር ከነማ እግር ኳሱ ጋር ከእያንዳንዱ ጋር የማጠናከር ስራ በፐርሰንቶች እያደረግን አብረን ነው በጋራ የምንሰራው። አንደኛውን ዙር ጨርሰናል። ሁለተኛው ዙር ላይ ደግሞ ወደ አስመራ፣ አዳማም ከዛ ወደ እስራኤል፣ አውስትራሊያ፣ አሜሪካ ፕሮግራም እየዘረጋ ነው።
በኮንሰርቱ ላይ ታዳሚ የነበረው የደሴ ከተማ ወጣት ይህን ይላል።
ከተገኘው ገቢ በላይ የተላለፈው መልእክት በጣም ጠንከር ያለ ነበር። በጣም ደስ ይላል። በጣም በጎ ነገር ማድረግን አስተምረውን ሂደዋል። ለወገን ደራሽ ወገን ነውና ከነሱ የተረዳነው ነገር ከራሳችን ትንሽ ነገር ጠብ አድርገን ለህዝብ ግን እንደደረስን የተረዳሁት ነገር ነው ይሄ ነው።
35ኛው የአሜሪካ ፕሬዚዳንት ጆን ፊትዝጀራልድ ኬኔዲ አገሬ ምን አደረገችልኝ ሳይሆን ለአገሬ ምን ሰራሁላት በል የሚለው ዘመን ተሻጋሪ ንግግራቸው የአንዳንዶችን የልቦና በር አንኳኩቶ እየገባ ይመስላል።
ከሀገሬ በጣም ብዙ ነገር እጠብቅ ነበረ። ይህን ኮንሰርት ሳይ ግን ከሀገር መጠበቅ ሳይሆን እኛ ለሀገራችን ብዙ ነገር ማድረግ እንደምንችል የተረዳሁበት ኮንሰርት እንደሆነ ነው።
ኢትዮጵያ በምትባል ሀገር ላይ ፈተና ጥፋል ማለት ዘበት ነው። ገብቷል። ግን ጠንካራ ህዝብና ጠንካራ ሀገር እንደመሆኑ ፈተናዎችን እየተሻገረ እየመጣ ነው። እግዚአብሔር ደግሞ ይህን እናንተን ጀኔሬሽን ይህን ደግሞ አሻግሮ ወደ ሌላው የሚቀጥለው ጀኔሬሽን ለልጆቻችን ያስረክባል ብለን እናምናለን። አንጠረጥረውም። በፍቅር እንደነበርን በፍቅር እንሆናለን።
ማንነት የራስ ነው። ሃይማኖት የግል ነው። አገር የጋራ ነው። ቁልፍና ማሰሪያው ኢትዮጵያዊነት ነው የሚለው ዘፈን በዚህ ነው እኔ ነገሮችን የምቋጨው።
ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍንን ለዘገባው አመሰግናለሁ። የተከበራችሁ አድማጮች፣ ዝግጅቶቻችን ዋና ዋናዎቹ እስካሁን የተከታተላችኋቸው ናቸው። አሁን የማጠቃለያ ዜና እናሰማችሁ።
በምዕራብ ምስራቅ ጉጂና ጌዴኦ ዞኖች በተለያዩ መጠለያ ለሚገኙ ተፈናቃዮች የሚደረገው ሰብአዊ እርዳታ በቀጣይነት እየቀረበ መሆኑን የሰላም ሚኒስቴር አስታወቀ ሲሉ የሀገር ውስጥ መገናኛ ብዙሃን ዘግበዋል። የሰላም ሚኒስትሯ ወይዘሮ ሙፈሪያት ካሚል ትላንት በሰጡት ጋዜጣዊ መግለጫ በምስራቅና ምዕራብ ጉጂ እንዲሁም በጌዴኦ ዞኖች የሚገኙ ተፈናቃዮችን በቋሚነት ለማቋቋም የኦሮሚያ ብሔራዊ ክልላዊ መንግስት፣ የደቡብ ብሔራዊ ክልላዊ መንግስትና የፌዴራል መንግስት በጋራ እየሰሩ ይገኛሉ ብለዋል። ይሁን እንጂ ለተፈናቃዮች ሰብአዊ እርዳታ በሚውሉ ምግብና ምግብ ነክ ባልሆኑ አቅርቦቶች ላይ አልፎ አልፎ ስርቆትና ንጥቂያ እንደሚፈጸም ጠቁመዋል። ቦይንግ በሚሰራቸው 737 ማክስ አውሮፕላኖቹ ላይ የሚገጠሙ የተሻሻሉ አዲስ ሶፍትዌሮችን በሳምንትና 10 ቀናት ውስጥ እንደሚያወጣ የሚዲያ ዘገባዎች ትላንት አስታውቀዋል። ከወደቀው የኢትዮጵያ አየር መንገድ አውሮፕላን የተገኘውን ብላክ ቦክስ የተሰኘውን የበረራና ድምጽ መቅረጫ መሳሪያ የተረከቡት የፈረንሳይ ምርማሪዎች ትላንት ስራ ጀምረዋል። ምርመራውን በይፋ የሚመሩት ኢትዮጵያውያን ሲሆኑ የፈረንሳይና የዩናይትድ ስቴትስ ባለሙያዎች ያግዛሉ። ከቋቱ የሚገኝ የምርመራ ውጤት ግን በርካታ ቀናት ሊወስድ እንደሚችል ይገመታል። ዜናው አበቃ።
የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች እነዚህ ነበሩ። ነገ በእሁድ ምሽት ዝግጅታችን እንገናኝ። ለዛሬ በመላ ባልደረቦቻችን ስም እንሰናበታችኋለን። ፕሮዲውሰሩ ንጉሡ ታምሬ ነው። ያስተናገድኳችሁ ሰሎሞን አባተ ነኝ። ሰላም፣ በደህና አደሩ።